ضد مريكنكا.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዕለተ አርብ ነሐሴ 15 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። በዛሬው ምሽት የኢትዮጵያ የህብረተሰብ ጤና ሳይንስ ኢንስቲትዩት እያካሄደ ያለውን የኮቪድ-19 ምርመራ ዘመቻና አጠቃላይ ስርጭቱን በተመለከተ ዘገባ አለን።
ከላብራቶሪ አንጻር ግን በየቀኑ ወደ ማዕከል መረጃ ይቀርባል። አሁን ባለው ሁኔታ ዛሬ ላይ ኮመን ካስቀመጥነው የ200,000 ታርጌት 216,000 ገደማ ደርሰናል። ይሄ ቁጥር የሚጨምር ነው የሚሆነው።
የኢትዮጵያ የህብረተሰብ ጤና ሳይንስ ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ናቸው። በምሽቱ ይደመጣሉ።
በተፈጠረው ሁከት ብዙ ሰዎች ከታሰሩ በኋላ በአንድ ክፍል እስከ 150 ሰዎች ድረስ የታሰሩበት ሁኔታ አለ። ለዚያ ነው ታሳሪዎች በቫይረሱ እየተያዙ የሚገኙት።
በኢትዮጵያ የሚገኙ እስር ቤቶች ውስጥ የኮሮና ቫይረስ እየተስፋፋ ሊሆን እንደሚችል ስጋታቸውን የገለጹልን በዝዋይ የማገገሚያ ጣቢያ ነርስ ሆነው የሚያገለግሉት አቶ ደምበል ቃሲም ናቸው። ዝርዝሩ በምሽቱ ይደመጣል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ስመኝሽ። የፕሬዝዳንት ዶናልድ ትራምፕ የቀድሞ ከፍተኛ አማካሪ ስቲቭ ባነንና 3 ባልደረቦቻቸው በድንበር አጥር ግንባታ ድጋፍ በድረገጽ የተሰበሰበ ገንዘብ በማጭበርበር ወንጀል በቁጥጥር ስር ውለው ክስ ተመሰረተባቸው። የዩናይትድ ስቴትስ የፍትህ ሚኒስቴር እንዳለው 3 ሰዎች ከሜክሲኮ ጋር በሚያዋስነው ድንበር አጥር ለመገንቢያ ድጋፍ ከተሰበሰበ መዋጮ ውስጥ ብዙ $100,000 ለግል ጥቅማቸው አውለዋል። ባነን እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ፕሬዝዳንታዊ ምርጫ የሚስተር ትራምፕ ምርጫ ዘመን ዋና ስራ አስፈጻሚ የነበሩ ሲሆን ከተመረጡ በኋላ ደግሞ በዋይት ሃውስ ዋና የፖሊሲ እቅድ አውጫቸው ሆነው ሰርተዋል። አቃቤ ሕግ ስቲቭ ባነን፣ ብሪያን ኮልቪያጅ፣ አንድሮ ባዳልቶና ቲሞቲ ሼይ የትራምፕ አስተዳደር የድንበር አጥር ግንባታን እንዲረዳ ከ5 ሚሊዮን ዶላር በላይ ያሰባሰበው ዊቢልድ ዘበዋል የተባለው የመዋጮ አሰባሳቢ ድርጅትን የመሩ መሆናቸውን ገልጸዋል። ትናንት ኒውዮርክ ፌዴራል ፍርድ ቤት የቀረቡት ስቲቭ ባነን የቀረበባቸውን ክስ አስተባብለዋል። በ5 ሚሊዮን ዶላር ዋስትናም ተለቀዋል። ወደ ውጭ ሀገር እንዳይሄዱ በግል አውሮፕላን የመዝናኛ መርከብም ሆነ ጀልባ እንዳይጠቀሙ ተከልክለዋል። የምዕራብ አፍሪካ ሀገሮች ኢኮኖሚ ማህበረሰብ ኤኮዋዝ ሊቀመንበር የኒጀር ፕሬዚዳንት ማማዱ ኢሱፉ መፈንቅለ መንግስት በተካሄደባት ማሊ ህገ መንግስታዊ ስርዓት መመለሱን የሚያረጋግጡ ልዑካን በአስቸኳይ ለመላክ መወሰናቸውን ገልጸዋል። ፕሬዚዳንት ኢብራሂም ቡባካር ኬታን ከስልጣን ያስወገዷቸው ያመፁ ወታደሮች ቡድን በበኩሉ የውጭ ጣልቃ ገብነት ፈጽሞ አንፈልግም ማለቱ ተነግሯል። የማሊ ተቃዋሚ ኃይሎች ቅንጅት በበኩሉ ፕሬዚደንቱ ለጊዜው በእነሱ እጅ መሆናቸውና ለደህንነታቸውም የሚበጅ መሆኑንም ተናግረዋል። የዲሞክራቲክ ፓርቲውን ፕሬዝዳንታዊ እጩነት ትናንት ማታ የተቀበሉት ጆ ባይደን ኮቪድ-19ን ለመዋጋት የሚረዳ እቅድ ያላቸው መሆኑን ተናገሩ። እኚህ ፕሬዝዳንት እንደሆኑ እስካሁን ድረስ ቆይተን እቅድ የላቸውም፣ ልንገራችሁ እኔ ያለኝ ብለዋል። ያፍና ፍንጫ ጭንብልን መጠቀም በአገር አቀፍ ደረጃ ይታዘዛል። ፈጣን የኮሮና ቫይረስ ምርመራ ውጤትና የሕክምና መገልገያ አቅርቦቶች በብዛት እንዲመረቱ እንጠይቃለን ብለዋል። ትምህርት ቤቶችም ለቫይረሱ በማያጋለጥ መንገድ እንዲከፈቱ የሚያስችላቸው አስፈላጊው ሁሉ እንዲሟላላቸው እንሰራለን ብለዋል። ዩናይትድ ስቴትስ 5.5 ሚሊዮን በላይ የቫይረሱ ተጠቂዎችና እስካሁን ለህልፈት የተዳረጉ ከ174 ሺህ በላይ የደረሱ ሲሆን ከዓለም ቀዳሚነቱን እንደያዘች ናት።
ሀብታሙ ስዩምን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። በ በኢትዮጵያ ማህበረሰብ ውስጥ ያለውን የኮቪድ-19 ስርጭት ለመገምገምና እንዲሁም ህብረተሰቡን ለማንቃት በሚል ዓላማ ከሁለት ሳምንት በፊት ማንም የተሰኘ ዘመቻ ተጀምሯል። በዚህ ዘመቻም 17 ሚሊዮን ቤቶችን ለማዳረስና ከ200,000 በላይ ሰዎችን ለመመርመር ታቅዶ ነበር። የኢትዮጵያ የህብረተሰብ ጤና ሳይንስ ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ እስከ ትላንትናው ዕለት ድረስ በተደረጉ ምርመራዎች በ15 ቀን ውስጥ የተያዘውን ከ200,000 ሰዎች በላይ የመመርመር ግብ ማሳካታቸውን አስታውቋል። ባልደረባችን ኤደን ገረመው ስለ ዘመቻው ሂደት በተለያዩ ክልሎችና እንዲሁም በእስር ቤቶች ስላለው የቫይረሱ ስርጭት ከለይቶ ማቆያ ጋር ተያይዘው ስለሚነሱ ቅሬታዎችና ሌሎች ተያያዥ ጉዳዮች አነጋግራቸው ተከታዩን ዘገባ አሰናድታለች።
ማህበረሰብን በማሳተፍ ለማነቃቃትና የኮቪድ-19ን የህብረተሰብ ስርጭት ለመገምገም የተጀመረው ማንም ዘመቻ እስከ ነሐሴ መጨረሻ ድረስ የሚዘልቅ ሲሆን የኢትዮጵያ የህብረተሰብ ጤና ሳይንስ ኢንስቲትዩት ዳይሬክተር ዶክተር ኤባ አባተ ዘመቻው የታለመለትን ግብ በመምታት ከ2000 በላይ ምርመራዎች ማድረግ መቻሉንና እስከ ነሐሴ ማብቂያ ድረስ እንደሚዘልቅም ይገልጻሉ።
ያውና 13ኛ ቀናችን ላይ ነው ያለነው ተጀምሯል እና ይሄ ከፍያሚው እንግዲህ ማንንም ነው እና ይሄ ሁለት አንጓዎች ይኖርታል። እንግዲህ አንደኛው ማህበረሰቡን እዚህ ውስጥ በጣም አሳትፎ ስራዎችን መስራት፣ ሁለተኛው ደግሞ በጣም ከፍተኛ ቁጥር ያለው ላብራቶሪ ምርመራ ማድረግ ነው። ይሄንንም ስናደርግ ደግሞ ሁሉንም ክልሎችን ወካይ በሆነ መንገድ ስራዎችን ቢሰሩ እንግዲህ እቅድ ወጥቶለት ነው እየተሰራ ያለው። ይሄም እንግዲህ በጥሩ መንገድ እየሄደ ነው ብለን መናገር እንችላለን። በየቀኑ ስራዎቻችንን እየገመገምን ያለ ነው። ከፍተኛ ቁጥር ያለው የምርመራ ሁኔታዎችን በየቀኑ እያየን ነው እና ክልሎችም መጀመሪያ አካባቢ አጀማመር ላይ ክፍተቶች ነበሩ። አንዳንዶቹ መጀመሪያው ቀን ላይ ጀምረዋሉ። አብዛኞቹ ግን ይሄ አመራሩን የሚገው ስለሆነ የጀመሩት የተወሰኑ ቀናት መዘግየቶች ነበሩ። ነገር ግን አሁን በጥሩ መንገድ ክልሎች እየሄዱ እንደሆነ መረጃው አለን። ትክክለኛውን ዳታ ሌላ ጊዜ መግለጽ ይቻላል። በተለይ ከኮሚኒቲ ጋር ያለው የቤት ለቤት ቅኝቱ ከላብራቶሪ አንጻር ግን በየቀኑ ወደ ማዕከል መረጃውን ስለሚኖ አሁን ባለው ሁኔታ ዛሬ ላይ ቆመን ካስቀመጥነው የ200,000 ታርጌት 216,000 ገደማ ደርሰናል። ይሄ ቁጥር የሚጨምር ነው የሚሆነው እስከ ትላንት ያለው መረጃ።
ዶክተር ኤባ አባተ ዘመቻው በቀጣይ በ2013 ዓ.ም ሀገሪቱ በትምህርቱ፣ በጤናው፣ በኢኮኖሚና በፖለቲካው ላይ የሚኖራትን አካሄድ ለመወሰን እንደሚረዳም ይገልጻሉ።
እንግዲህ ዘመቻው የሁለት ሳምንትን ብቻም ሳይሆን አጠቃላይ እንዲመልስ የፈለግነው ምንድን ነው? መረጃዎችን ማውጣት መቻል አለብን። መንግስት ለሚወስዳቸው አንዳንድ እንቅስቃሴዎችና እርምጃዎች በመረጃ ላይ መቃኘት መቻል አለበት። ለምሳሌ ትምህርት ቤቶች መከፈት ይኖርባቸዋል። ነገር ግን ሲከፈቱ እንዴት የሚለውን መመለስ መቻል አለበት። የንግድ ተቋማት እንግዲህ መቀዛቀዞች ይታዩበታል። ሊከፈት ይችል ይሆናል። ሲከፈት ግን እንዴት ነው? ስርጭቶች ምን ይመስላል? በከተማ ከአዲስ አበባ ውስጥ ከአዲስ አበባ ውጭ የሚለው መመለስ መቻል አለበት። የእምነት ተቋማት ጋር ያለው እንቅስቃሴ በተመሳሳይ መንገድ እንግዲህ ወደ ፖለቲካውን ካየ የስቴት ኦፍ ኢመርጀንሲ እንግዲህ ሲታወጅ መሰረት ያደረገው ራሱ የኮቪድ መነሻን ታሳቢ አድርጎ ነው። ስለዚህ የስቴት ኦፍ ኢመርጀንሲውም ራሱ እንግዲህ ከተወሰነ ሳምንት በኋላ ያበቃል። ሲያበቃ ምን መሆን አለበት? አሁን እንጂ ምን ብለን ተነስተን የምንወስነው ሳይሆን በመረጃ ላይ ተሞርኩዘን ብዙ ነገሮችን አይተን ለሆነ እንግዲህ ይህ ምርጫንን ይጨምራል። ለዚህ እንግዲህ በቂ የሆነ ምላሽንና መረጃን ለማቅረብ ስለሆነ ማታ መጨረሻ ጀምሮ አጠቃላይ የመቀመጥ ስራዎችን ከሰራን በኋላ መረጃዎችንም ተንትነን እንግዲህ ለሚመለከተው ውሳኔ ሰጪ አካል ብራቦ የምናቀርብበትና በዛ ሂደት 2013ን የኢትዮጵያን አዲስ ዓመት በምን አይነት መንገድ እንደምንበት ለመወሰን የሚያስችል ስርዓትን ለመፍጠር ነው። እንግዲህ በዚህ ሁኔታ ይቀጥላል የተወሰኑ ሳምንታት።
አመሰግናለሁ። በቀን በሺዎች ዶክተር ኤባ በማረሚያ ቤቶች ዙሪያ ያለውን መጨናነቅ ተከትሎ የቫይረሱ ስርጭት በመጨመሩ የህግ ታራሚዎችና እስረኞች ለቫይረሱ የመጋለጥ እድላቸውን ለመቀነስ ምን እየተደረገ እንደሆነ ተጠይቀው ተከታዩን ምላሽ ሰጥተዋል።
የዚህ ቫይረስ አንደኛው ማይፈልጋቸው ባህሪያት ተሰብስቦ መቀመጥን፣ እንደዚህ አይነት መተፋፈግን፣ መቀራረብን በሚፈጥሩ አካባቢ ያለውን ማህበረሰብ ነው። በዛ ስርጭቱን ከፍ ማለት አንደኛው ባህሪ ነው። እንግዲህ ቫይረሱ ሀገራችን ውስጥ መግባቱ ከታወቀ በኋላ በመንግስት የተወሰዱት ውሳኔዎችን ተከትሎ ብዙ እስረኞች እንዲፈቱ የተደረገበት የእስረኞች አያያዝ በተቻለ መጠን የቫይረሱን ስርጭት ከመቀነስ አንጻር ስራዎች ለመስራት የተሞከረበት እንግዲህ አሁን የጠቀሽውም ሁኔታም ከመፈጠሩ በፊት ለቅኝት በሚረዳ መንገድ አዲስ አበባ ውስጥም ያሉትን በተወሰነ መንገድ ከአዲስ አበባ ውጭ ያሉትን የማረሚያ ቤቶችን፣ የፖሊስ ጣቢያዎች ውስጥ ያሉ በጊዜ አይነት የቆዩ ግለሰቦችን ቅኝት ውስጥ አስከተል ዝንሳ ነበረ። ሲያስታውሱ እንደሆነ በጊዜ አይነት የህግ ውሳኔያቸው የነበሩ ግለሰቦች ላይ ከፍተኛ ቁጥር ያለው የቫይረሱ ስርጭት ያገኘንበት ሁኔታ የነበረበት ነው። ነገር ግን አሁን ባለው ሁኔታ የእስር ቤት ሁኔታዎቻችን ምንድን ነው የሚመስሉት የሚለውን ግን ለዛ ተብሎ ዲዛይን በተደረገ መንገድ የተቃኘ መረጃ የለም። ምክንያቱም ልክ እንደ አንድ የማህበረሰብ ክፍል በተወሰነ መንገድ እየወሰድን የምንመረምረው የቅኝት ስራ ነው ያለው እና በዛ አግባብ ግን ልክ እንደሌላውም የማህበረሰብ ክፍል ነው አሁን ያሉት ሳታዎች የሚያሳዩት። ምናልባት እንግዲህ የዚህ የማንም የሚባለውም ዘመቻ አንድ ታሳቢ እንዲያደርግ የፈለግ ነው የእስር ቤቶች ማረሚያ ቤቶችን ብቻም ሳይሆን በተመሳሳይ ሰብሰብ ብሎ ሰዎችን የምናቆይባቸው ለምሳሌ የአረጋውያንን የምናስቀምጥበት የምንከባከብበት ማዕከላትን እንዲሁም ደግሞ በተቻለ መጠን የስራ ባህሪያቸው አንድ ላይ ሰብሰብ ብለው ሊያሰራሪ ቅድም የሚልባቸውን አካባቢዎች እንዲሁም መንገድ ላይ ጎዳና ተዳዳሪዎች ወይም ደግሞ ቤት አልባ ቤተሰብ አልባ የሆኑትንም ታሳቢ አድርጎ ምርመራው እንዲደረግ ነው ቅኝ ተደርጎ ስራዎች የተሰሩ ያሉት። ይሄ ግንዳታ መጨረሻ ላይ ነው ተጠናክሮ በክልል ደረጃ ያለውን ተንትነን ማወቅ የምንችለው። አሁን ላይ ግን በፊት ከነበረው ብዙም የተለየ የተለወቀ ነገር ይሰማል።
ዶክተር ኤባ የሕክምና ባለሙያዎች በቫይረሱ እየተጠቁ መሆኑን አንስተው ለዚህ ደግሞ ካላቸው የስራ ጸባይ አንጻር ተጋላጭነቱ የሚጠበቅ ቢሆንም ህብረተሰቡ የራሱን አስተዋጽኦ ማበርከት ይኖርበታል ይላሉ።
እንደ ባህሪያዊ ሁኔታ ነው የቫይረሱ ስርጭት እየጨመረ ሲመጣ የመጀመሪያው ቫይረሱ ሊያጠቃቸው የሚችላቸው ክፍሎች ቫይረሱን ስርጭት መጨመር አመች በሆነ ሁኔታ ያሉ የህብረተሰብ ክፍሎች ነው። ስለዚህ አንደኛው ደግሞ የህክምና ባለሙያው ነው። እንግዲህ የህክምና ባለሙያው ከዚህ ቫይረስ ጋር ግንኙነት ካለው ማህበረሰብ ጋር የቅርብ ንክኪ ግንኙነት አለው። ይህ እንግዲህ በላቦራቶሪ ቫይረሱን መኖሩ የታወቁትን ብቻም ሳይሆን ማንኛውም የህክምና ግልጋሎት በተገቢ መንገድ እየተሰጠ ስለሆነ ቫይረሱ ኖሮባቸው ግን ሳያውቁ ለሌላ ለተጓዳኝ የህክምና ስራ ህክምና ተቋማትን ደግሞ የሚጎበኙም ከፍተኛ ቁጥር ያለው የህብረተሰብ ክፍል እንዳለም ታሳቢ መደረግ ይኖርበታል። ስለዚህ እነዚህም ካየናቸው ተጋላጭ የሚሆኑበት ሁኔታ ይጨምራል። ለዛም ነው አሁን የህክምና ባለሙያዎች እንደሚናገሩት በተቻለ መጠን እኛ ራሳችንን ቤዛ አድርገናል ወጥተን፣ ስለዚህ እናንተ በተገቢ መንገድ ጥንቃቄ የማታደርጉ ከሆነ አስቸጋሪ ሁኔታ ይፈጠራል። የህክምና ባለሙያዎቻችን በዚህ የሚጠቁ ከሆነ ቁጥሩ ይቀንሳል። እነሱ ያንን ስራ መስራት አይችሉም። ስለዚህ ወደማይሆን ቻውስ ውስጥ ይገባል በሚል እንግዲህ ትምህርት ለመስጠት የሚሞከረው ግን አጠቃላይ ስብጥሩንና የበሽታውን ስርጭት ካየን የህክምና ባለሙያን ብቻም ሳይሆን ጊዜ ላይ እንግዲህ የጸጥታ ኃይላትን መጥቀስ ይገባናል። ከፍተኛ ራሳቸውን ቤዛ አድርገው ይህንን ከመደገፍ አንጻር ከፍተኛ ስራ ከሚሰሩት እንግዲህ ዘርፎች አንደኛ የጸጥታ ኃይሉን ነው። ስለዚህ ማህበረሰቡን ከማስገንዘብ አንጻር ችግሮች ሲፈጠሩ መፍትሄ ለመስጠት በሚኖረው እንቅስቃሴዎች ሁሉ ራሳቸውንም ያው አጋልጠው ነው የሚሰሩት። ከዚህም አንጻር እንግዲህ ሊኖሩ የሚችሉ ሁኔታዎች እንዳሉ ታሳቢ ማድረግ አስፈላጊ ነው።
ዶክተር ኤባ አባተ በኢትዮጵያ ካለው ሁኔታ አንጻር የኮቪድ-19 ስርጭቱ አስከፊ ደረጃ ላይ ደርሷል ባይባልም ሁኔታዎቹ ግን ከቁጥጥር ውጪ ሊሆኑ የሚችሉበት አዝማሚያ እንዳለ በመጥቀስ እንዲሁም ኮቪድ-19 በቶሎ እንደማይጠፋ በመጠቆም ህብረተሰቡ ጥንቃቄን የአኗኗሩ አንድ አካል እንዲያደርግም መክረዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
የዕለቱን አብይ ርዕስ ነበር ቀደም ሲል ሰማችሁት። ኤደን ገረመውንና እንግዳዋን ዶክተር ኤባ አባተን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በሰኔ ወር ኢትዮጵያ ውስጥ የተፈጠረውን ሁከት ተከትሎ የኢትዮጵያ መንግስት በሽዎች የሚቆጠሩ ለተቃውሞ የወጡ ሰልፈኞችን የተቃዋሚ ፓርቲ አባላትንና ጋዜጠኞችን አስሯል። ከነዚህ ታሳሪዎች መሃል የተወሰኑት የኮሮና ቫይረስ እንደተገኘባቸውና ቫይረሱ እጅግ በተፋፈጉት እስር ቤቶችና የማቆያ ስፍራዎች እየተስፋፋ ሊሆን እንደሚችል የጤና ባለሙያዎችና ባለስልጣናት ስጋታቸውን እየገለጹ ነው። ዘገባውን ከዛው ያደረሰን ሲሞን ማርከስ ነው፣ እንደሚከተለው ይቀርባል። የኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ ከተረጋገጠበት ጊዜ ጀምሮ ባሉት የመጀመሪያዎቹ 4 ወራት በዝዋይ የኮሮና ቫይረስ ተጠቂዎች ማገገሚያ ጣቢያ ውስጥ በነፍስነት የሚያገለግለው ደምበል ቃሲም የበዛ ስራ አልነበረውም። ታዋቂው ድምጻዊና የመብት ተሟጋች ሀጫሉ ሁንዴሳን መገደል ተከትሎ ከ178 በላይ ሰዎችን ለሞት በሺዎች የሚቆጠሩ ሰዎችን ደግሞ ለእስር የዳረገው ሁከት ከተነሳ በኋላ ግን የማገገሚያ ጣቢያው ስራ በስቶበት ተስተውሏል። ደምበልን ጨምሮ በክልሉ የሚገኙ የጤና ባለሙያዎችና የአካባቢው ባለስልጣናት በስር ላይ የሚገኙ ሰዎች የኮሮና ቫይረስ እንደተገኘባቸው ተናግረዋል። ይህን ተከትሎ በእስር ቤቶች ውስጥ የቫይረሱ ምርመራ እየተደረገ ቢሆንም ደምበል ወረርሽኙ በፍጥነት ተሰራጭቶ ሊሆን ይችላል የሚል ስጋት እንዳለ ይገልጻል።
ካናንዱራ ጂኦተን ሰደንደርባን ከሰጥሮ
In the 3 months since COVID-19
የኮሮና ቫይረስ ሀገር ውስጥ ከገባ በኋላ ባሉት የመጀመሪያዎቹ 3 ወራት በጣቢያችን የነበሩ 2 ሰዎች ብቻ ነበሩ። ባለፈው 2 ሳምንት ግን 23 የቫይረሱ ተጠቂዎችን መዝግበናል። በተፈጠረው ሁከት ብዙ ሰዎች ከታሰሩ በኋላ ባንድ ክፍል እስከ 150 ሰዎች ድረስ የታሰሩበት ሁኔታ አለ። ለዚያ ነው ታሳሪዎች በቫይረሱ እየተያዙ የሚገኙት።
ድምጻዊ ሀጫሉ በሰኔ ወር ከተገደለ በኋላ የኢትዮጵያ መንግስት የተቃዋሚ ፓርቲ አባላትንና ጋዜጠኞችን ያለ ክስ ለረጅም ጊዜ ማሰሩ፣ እስር ቤቶችና በትምህርት ቤቶች እንዲሁም መጋዘኖች ውስጥ ያሉ ጊዜያዊ ማቆያዎች እንዲጨናነቁ ማድረጉን የመብት ተከራካሪዎች ይገልጻሉ። መንግስት ለሀጫሉ ግድያና ከዛ በኋላ ለተፈጠሩት ሁከቶች የህወሓት ፓርቲን ተጠያቂ ቢያደርግም የመንግስት ተቃዋሚ ፖለቲካ ፓርቲዎችና አክቲቪስቶች በበኩላቸው አመጹ የሐሳብ ልዩነትን ለማፈን እንዲያመች ቀደም ብሎ የታቀደ ነው ሲሉ ይከሳሉ። የአሜሪካ ድምጽ ያናገራቸው የዝዋይ ጠቅላላ ሆስፒታል አስተዳዳሪ ጅብሪል ሻሪቪ ኮቪድ-19 በእስር ቤቶች ውስጥ እየተስፋፋ ሊሆን ይችላል የሚል ስጋት እንዳላቸው ያስረዳሉ።
Following the arrests after
Hachalu ከተገደለ በኋላ ብዙ ሰዎች በመታሰራቸው በቫይረሱ የተያዙ ሰዎች ቁጥር እየጨመረ ነው። በቅርብ ከሚገኝ ከተማ የተላኩ 3 በቫይረሱ የተያዙ ሴቶች በሆስፒታላችን ይገኛሉ። ሌሎችም በቫይረሱ የተያዙ ይኖራሉ ብለን ስለምንጠረጥር ምርመራ ያካሄድን ነው።
በእስር ላይ ሆነው የኮሮና ቫይረስ ከተገኘባቸው ታሳሪዎች መሃል ኬንያዊው ጋዜጠኛ ያሲን ጁማ ይገኝበታል። ፍርድ ቤት የዋስትና መብቱን ቢፈቅድለትም እስካሁን እንዳልተለቀቀ የገለጸው በመስራቅ አፍሪካ የውጭ ዜና አውታር ዘጋቢዎች ማህበር ፓስቸኳይ እንዲፈታም ጠይቋል። ያሲን በትላንትናው ዕለት ወደ መንግስት ለይቶ ማቆያ እንደተላከም ለማወቅ ተችሏል። ከጤና ሚኒስቴር ምን ያክል እስረኞች በኮቪድ-19 እንደተያዙ ለማወቅ የተደረገው ጥረት ግን ለጊዜው አልተሳካም።
Bale marek, bale marek, bale marek, bale marek. zahal sun ton konjo afsi zahal li setu kamara fya kan falle hoy man safa fya ndet biye la woda du kazi hulu ko sa sa dai ji ku mungara chau jignat kin
የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ያስተናገድኳችሁ ያለሁት ስመኝሽ ቆየነኝ። በቴል አቪቭ የሚገኘው የኩችኔት ማዕከል ከኤርትራና ከሱዳን ለመጡ ጥገኝነት ጠያቂ ሴቶች ስራ በመፍጠር በማማከርና ስለስደተኞቹ ጉዳይ እስራኤላውያን እንዲገነዘቡ በማድረግ ረገድ ትልቅ ሚና የተጫወተ ነው። ሊንዳ ጋርደስታይን ከቴል አቪቭ ላከችውን ዘገባ ኤደን ገረመው እንደሚከተለው ታቀርባለች።
በቴል አቪቭ የሚገኘው የኩችኔት ማዕከል ከሱዳንና ከኤርትራ ተነስተው በህገወጥ የሰው አመላላሾች በኩል እስራኤል ለገቡ የጥገኝነት ጠያቂ ሴቶች መልካም የሥራ ዕድል ፈጥሯል። ሜሮን ወንዱ በቴል አቪቭ የምትኖር ኤርትራዊት ጥገኝነት ጠያቂ ነች። የአምስት ዓመት ሴት ልጇ ከጎኗ እየተጫወተች ሜሮን በዚህ ማዕከል ውስጥ ቅርጫትና አሻንጉሊቶችን ትሰፋለች።
እኔ
ይህንን ሥራ እወደዋለሁ። ለጭንቀትም ያገዛል። ህፃን ልጅ ስላለችኝ ሌላ ቦታ ሄጄ እንደ ልቤ ወጥቼ መስራት አልችልም። እሷን የሚጠብቅልኝ ሰው የለም። በዛ ላይ ደግሞ የእግር ጉዳት አለብኝ። ስለዚህ ያለኝ ብቸኛው ስራ ይሄ ነው።
ሌላ ኤስትራዊት ስደተኛ ሰላም አብርሃም እንደ አብዛኞቹ በማዕከል ውስጥ እንዳሉት ሴቶች በቴል አቪቭ ጥገኝነት ጠያቂ ናት። ከኤርትራ መጣ እዚህ መኖር ከጀመረች 10 ዓመት ሞልቷታል። 3 ልጆች አሏት። ይህ የምትሰራበት የኩችኔት ማህበረሰብ ማዕከል ለሷ ትልቅ ጠቀሜታ እንዳለው ትናገራለች።
እቤቴ እንደሆነ ያህል ነው የሚሰማኝ። ከዚህ ቀደም ጓደኞች አልነበሩኝም። አሁን ግን እዚህ ጓደኞች አፍርቻለሁ። ስለሆንኩት ነገርና ስላለብኝ ችግር ለነሱ መናገር እችላለሁ።
ኤርትራዊቷ የካቶሊክ መነኩሴትና የኩችኔት ማዕከል አጋር መስራች ሲስተር አዚዛ ኪዳኔ አብዛኞቹ ሴቶች ከሀገራቸው ተነስተው እስራኤል እስኪደርሱ ድረስ በሲናይ በረሃ ውስጥ በሱዳናዊ ህገወጥ የሰው አመላላሾች ዝርፊያና የአስገድዶ መድፈር ተፈጽሞባቸዋል ይላሉ። ለሴቶቹ የምክር አገልግሎት የሚሰጡት ሲስተር አዚዛ የኮቪድ-19 ወረርሽኝ ሴቶቹ ላይ ከ10 አመታት በፊት ያጋጠማቸው የስነ ልቦና ጠባሳ ቀስቀሶባቸዋል ይላሉ።
And in Sinai a lot of things happened to them and in this corona time it triggers a lot of suffering especially the threat of death
እዚህ ሲመጡ ሲናይ በረሃን አልፈው ነው የሚደርሱት። እዛ በረሃ ውስጥ ደግሞ ብዙ አስከፊ ነገሮች ገጥመዋቸዋል። ይሄ የኮሮና ወረርሽኝ ወቅት ደግሞ ሀዘን የሚቀሰቅስ ነው። ከሞት ጋር ትንንቅ ውስጥ ይከታል። ነገሮች ባይሆንልኝስ የሚል ፍራቻ ኮሮና ቫይረሱ ቀስቅሷል። ከታመምኩ እንዴትና ለማን ልጆቼን ተዋለሁ የሚል ሐሳብም ይዛቸዋል።
ከኤርትራና ከሱዳን የመጡ በእስራኤል የሚኖሩ ጥገኝነት ጠያቂዎች ላለፉት 15 ዓመታት የስደተኝነት ፍቃድ ተከልክለዋል። ጉዳያቸውም ተንጠልጥሎ ቀርቷል። ልጆቻቸው ትምህርት ቤት እንዲገቡ ቢፈቀድም የጤናም ሆነ ሌሎች መንግስታዊ ድጋፎችን አያገኙም። ይህ ሁኔታ ደግሞ ብቻቸውን ልጆች በሚያሳድጉ ሴቶች ላይ ከባድ ችግር አስከትሏል።
So these women who are the most vulnerable of the refugee women around Tel Aviv also.
Tel Aviv na leloch sifraoch yallu kaftenya yihone yedehnet tegalachinet yallachom lemaqwaqwam enmokkrallen. Genzeb bansataachom genzebun yemiyagenyubeten siran satachawallen. በሹራብ ዳንቴ ሊሰራሉ አሻንጉሊቶችም ይሰራሉ። ይሄ በማህበራዊውም በስነልቦናውም እንዲሁም በመንፈሳዊውም ረገድ ያግዛቸዋል።
ኩችነት ማዕከል ምርቶች ሙሉ በሙሉ በእጅ የተሰሩ ናቸው። አሁን ላይ ለኮቪድ-19 መከላከያ ይጠቅም ዘንድ በአፍሪካ ጨርቆች የተሰሩ የፊት መሸፈኛ ጭንብሎችንም ማምረት ጀምሯል። በተጨማሪም እስራኤላውያኑ በመሐከላቸው ከነሱ ጋር የሚኖሩትን 35000 ያህል ስደተኞች አስቸጋሪ ህይወት እንዲረዱ ለማድረግም ይጥራል። አላኒት ሻቦ የኩሽኔት ደንበኛ ናቸው።
Only buying a notebook or a basket or supporting is many ways.
እዳታ ማለት ከነሱ ማስተዋሻ ደብተር አለም ቅርጫት መግዛት ብቻ አይደለም። እንዲያውም የነሱን ጉዳይ ይዞ በመንግስት ቢሮ ወይም በከንቲባ ቢሮ መገኘት ነው። እስራኤላውያን ስለነሱ ማሳወቁ ብቻውን በቂ አይደለም ማለት።
አብዛኞቹ ጥገኝነት ጠያቂዎች ምንም እንኳን በእስራኤል ለአመታት ቢቆዩም ህይወታቸውን ግን እዚህ መግፋት እንደማይሹ ይናገራሉ። ይሁንና የኮሮና ቫይረስ በተስፋፋበት በአሁኑ ሰዓት በዋናነት እያሳሰባቸው ያለው በጤና የመቆየታቸው ሁኔታ ነው። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
ተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabina_voa እንዲሁም በኢሜይል አድራሻችን gabina@voanews.com ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። She's got lives.